ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 18 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ መጋቢት 18 ቀን 845 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
እጆች ለጠመንጃ ለመብቴ ላገሬ ብሎ መነሳቱ ጦረኝነት ሆኖ ጸረ ሰላምነት በሚልም ተወግዞ ባደጀን በሰለፍ መብቴ ብዬ ብጮህ ለአንድነት ብቆም በሰላም ለሰላም ልታገል ብሞክር ጦርነት ሰሪዎች የልቂት ፋብሪካዎች ጣቶች ቃታይ ሳቡ ብለው አዘዙብኝ። ሬሳ ከምረው ካርባቡቡ ጎንደር ከጌዲዮ ወተር በአዲስ አበባ ጭምር በኮሌጅ በመስጊድ ሬሳ ከምረው ንጹሃንን ገድለው ሰላም ወያኔን በገቢር አስረዱኝ። ጦረኛ ነህ ብለው ጦሩን ሰደዱብኝ። ማናቸው ምግብ በሞላበት ጥላቻ የሚበሉ ታሪክ ሳይረሳ አቅም ሳይቀበር ቅጥፈት የመረጡ አብረው ያበጁትን አልሰራንም ያሉ ማንነታቸውን ለመጥያፈ ታሪክ ሰርዘው የቆሙ በሰውነታቸው ጭራሽ እምነት ያጡ ጽንፍተው ወንጭፈው ወገንን የከዱ ፍቅርን አስወግደው ጥላቻን ያቀፉ ሲጋባ ሲዋለድ ዝንተ ዓለም ተዛምዶ አብሮ የኖረውን በልዩነት እሳት እየለበለቡ በአዳም ካልሆነ ንክኪ የለንም ባድነህ ሌላ ሰው ብለው የሚያራርቁ ከድጡ ወደ ማጥ ከምጣድ ወደ እሳት ሁሌ የሚገቡ እግር ጤና ሆኖ መዳህ የሚቀናቸው ያሶሳ በደኖ ደም ያከረፋቸው የታሪክን መብራት በጥላቻ አቅልተው መለስ ሲጣላቸው አስመራን ለምነው በስም ብቻ አንበሳ በግብር ግን ቀለው አለን አለን ብለው እንደ ጤዛ ተነው ጉልበተ ቄጠማ ብርሃን ዳፍንት ሆነው የሚገኙ ምግብ ባልጠፋበት ጥላቻን ወጥቀው የሚቅበዘበዙ ማናቸው ንጉዶች ተርፎ ፍቅር አንድነት በቂም በቀልጠኔ መሞት የመረጡ።
በአሳለፍነው ሳምንት በፍኖተ ዴሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ አቅርበን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ሀቁና እየሆነ ያለው የሚያስከትሉት መዘዝ ለሀገር አደገኛ لهذب عند النتسر مهونو يتاينو يهيكيبيا يهيبوليتيكا هونيتا بملاو أغريسو بميبال درجة سنفنيا يهيقوسا برنوش وياني اونك بلسقلنا قمز قمانت أغوزت نتساوشي يالو راسا چون بشومو تقاكن برنوش يهيسوليج دم باسكاكي هونيتا يفسس باللبت دمكو اندي ورأيت درقو يهيياني بچا مهونو በዘረኛው ኮሎኔል የሚመራው የኦነግ ኦህዴድ አገዛዝ ሀቁን ለማድበስበስና ጭፍጨፋውን በስልት መቀጠል እንዲቻለው ነው። በቅርቡ ወያኔ በአፋር መጠነ ሰፊ ወረራ አካሂዶ መንደሮችን እያተራመሰ ህዝብ ሲያፈናቅል ዘረኛው አገዛዝ ሰምቶ እንዳልሰማ አይቶ እንዳላየ የሆነበት የኢትዮጵያን አንድነት በሽብር ለማፍረክረክ ባስቀመጠው ቀመር ምክንያት መሆኑን በርካቶች ያስረዳሉ። ባሳለፍነው ሳምንት በጸረ ኢትዮጵያ ወያኔዎች የሰለጠኑትን የማይጻፍሪ ነፍሰ ገዳዮች በሱዳን እየተደገፉ ድንበር ጥሰው ለመግባት ያደረጉት ሙከራ የተመከተው እንዲበተን በኮሎኔሉ ኦነግ በተፈረደበት ፋኖና የአማራ ልዩ ኃይል መሆናቸው አገዛዙን እንዳራደው ለመረዳት አይከብድም። የምዕራቡ ዓለም ይህ ጦርነት እንዲቀጥል እንጂ እንዲቆም እንደማይፈልግ ለማወቅ ብዙ ድካም አይጠይቅም የሚሉ የፖለቲካ አዋቂዎች እንደ ዩክሬን በመሳሪያ ሽያጭ በትሪሊዮን ባይሆንም ወደ 100 ሚሊዮን የሚቆጠር በመድኃኒት በምግብ በአልባሳት ተመሳሳይ መጠን ያለው የምዕራብ ግዙፍ ኩባንያዎች የገበያ አጋጣሚ በመሆኑ ጦርነቱ ሞቅ ቀዝቀዝ እያለ እንዲቀጥል መፈለጉን ያስረዳሉ። በቅርቡ በአዲስ አበባ በአድዋ የድል በዓል በመንሊክ አደባባይ ያጼ መንሊክ ምስል ያለበትን ካኒቴራ የለበሱ የኢትዮጵያን ሰንደቅ ዓላማ ይዘው የወጡ የተለያዩ የሀገር ፍቅርና አንድነት መፈክሮችን ሲያስተጋቡ የነበሩና በለቱ ከቤቶቻቸው ያልወጡ ሁሉ እየተለቀሙ መታሰራቸው ያገዛዙን ህዝብን የመከፋፈልና ኢትዮጵያን የማዳከም ትልሙን ተግባራዊነት በጭፍን ለሚደግፉት ሆዳም ባንዳዎች ትምህርት ይሆናል ተብሏል። የኦነግ የሽብር ጦር በመተሃራ በናዝሬት በደብረ ዘይት በዝዋይ በሻሸመኔ እንዲሁም በአዲስ አበባ የፈጸመው ግድያ ተፋፍሞ ሊቀጥል እንደሚችል በመረዳት ህዝብ ጥቃቱን ለመከላከል በሚስጥር ተሰባስቦ እንዲዘጋጅ ማሳሰቢያ ተላልፏል። የማክሰኞ መጋቢት 13 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ከውድቀት በፊት ጠጋብ ሊጥላቸው ሲል ያጠግባቸዋል ተብሏል። በእብሪት ጨርቃቸውን ያስጠላቸዋል። ከማዳመጥ ይልቅ መለፍለፍን ያፈቅራሉ። ከኔ በላይ ያዋቂ ላፋር ያሰኛቸዋል። በነፍሱ ፍየል ምላስ ህዝብን መዝለፍ መቅጠፍ መቀባጠር ወዘተ ጠባዮችን ያሳየ ያለው ማን እንደሆነ ህዝብ ያውቃል። ብዙሃኑ ከድህነት ይበልጥ የጠላው ለፍላፊውንና እብሪተኛውን ኮሎኔል ነው። ለመጥገብ የሚወስዱት ጊዜ የተለያየ ቢሆንም የኮሎኔሉ ግን ፈጥኗል። ውጥቀቱም ሩቅ አይደለም ማለት ነው። በወሳኝ ጊዜዎች ድምጹ የማይሰማው ኮሎኔል በሆን ባልሆነ አጋጣሚ ግን የሆነ ያልሆነውን ሲቀባጥር ማዳመጥ ተገደናል። ባለፈው ሰሞን የልዩ ኃይል ትርጉሙ ጠፍቶት በአማራው ልዩ ኃይል ላይ ሲወርድባቸው ነበር። ለነገሩ ከወያኔ ጥቃትና ሊያመጡበት ከነበረው ውርደት ያዳነው ያማራው ፋኖ ልዩ ኃይል እንጂ ቀይ ቆብ አስለብሶ በቀልብ መልክ አሉኝ ያላቸው አይደሉም። ኮሎኔል ግራኝ ጥግብ ብሏል። ዙሪያውን የከበቡት ወዳደሮችና ተምቾች ውዳሴ ከንቱን ስለሚያሰሙት የነበረችውንም ትንሽ አቅል ዛሬ አጥቷል። ህዝብንቋል ሞሬ ተባለውም ጫማሳም ሆኖለት አባላሽቶታል። ጠቅላይ ሚኒስትራችንን አገኘን ያሉትንም አዋርዶ ሲያበቃ ተጠይፏቸዋል። ከወርወር እያደር የኮሎኔል ውብሪት ከደኛን ተራራ ገዝፏል ብንል ማጋነን አይሆንም። ህዝብ ላይም ድንፋታው ትቀጠቀጣላችሁ ዛቻው የሚደጋገም ሆኗል። በማን ተማምኖ ለሚለው ዋናው ምላሽ በህዝብ ተገዥነት ተወናባጅነት የሚለው ይሆናል። አዳራሽ ሙሉ ሰው ሲሰደብ ያጨበጭዋል። ግዛን ብሎ የሚጮኸውም ጥቂት አልነበረም። ሲጀመር የመንግስት እንግርታለኝ ብሎ ሳያፈር የተናገረ ቀላል ሰው ተክለሰውነት ከተገነባለት መረን እንደሚለቅ መጠበቅ ይኖርበት ነበር። የጠገበው ኮሎኔል አሜሪካ ብዙ አማካሪዎች ቢሰጠውም ሐሳብና ሂስ መስሚያ ጆሮ ግን አልለገሱትም። እሱ ማን ታሪክ ሰሪው ሰፊው ህዝብ ማን እንደሆነ ስቷል። አላበደም ገና ቢሆንም ግን ራሱን እየሳተና ከታሪክ ከሐቅም ከተጨባጭ ሁኔታም እየተራራቀና እየተጣላ ነው። ሰው ሁሉ ውሸቱ በዛ ለከታጣ ያለውም ነው። ወዶ ግን አይደለም የሚመቸውን እውነታ መሳይ ፈጥሮ በዚህ ታጅሎ ነው ራሱን ደልሎና አጣሎ ሊጓዝ የሚችለው። ሐቅማ ሁሌም መራራ ስለምትሆንበት ከጌዲዮና ቡራዩ ጀምሮ አልነበርኩም አላየሁም አንድ ትንሽ ነገር ችግር ተፈጥሮ ነበር መሰለኝ ማለቱን መርጦ ይገኛል። ህዝብን ለሌሎቹ ያስፈጁ መሆናቸውን አያነሳም። የሌላ አገር ጠቅላይ ሚኒስቴር ይመስላል የሚሉት የተሳሳቱ አይደለም። አፉን ሞልቶ እንኳን ወዳጆቹን ጠባቦች ወያኔን እንኳን በህዝብ ፍጅት ሊተች አልደፈረም። ህዝብ ተራበ ሲሉት ምግብ ቤቱ ሁሉ ሙሉ ነው ይለናል። ለስልጣን ላበቁት ባዳን አሁንም ይሰግዳል። በወያኔ ላይ ተገቢውን እርምጃ መውሰድ ሳይሆን አማራውን መዝለፍ ይቀናዋል። እነ ታምራት ነገራን አስሮ እነ ፍሬው ዳውድ ኢልሳን ከቁም እስር ለቀቁ ይላል። ስንት ህዝብ የፈጀውና እንዲፈጅም የተባበረውን ወያኔ ለመታረቅ ይጎነባበሳል። በራሱ ድጋፍና ትብብር ወያኔ በአፋር ህዝብ ላይ ፍጅት ሲፈጽም ዝምታን መርጧል። የራሳቸውን ዘፋኝ ራሳቸው ገድለው በማሳበብ አማራን ከሰው እንደፈጁ ልንረሳም አንችልም። ነገ ተነገ ወዲያ ደግሞ ራሳቸው ጸረ ኦሮሞ ሊሉት የሚችሉትን ጸያፍ እርምጃ ወስደው ተገልብጠው ግን አማራውን በሐሰት በመወንጀል ጥፋት ሊያደርሱም ተዘጋጅተው አሉ። የኢትዮጵያን ሰንደቅ ዓላማ ሲያዩ አይናቸው የሚቀላውና የሚያጓሩት ኢትዮጵያን ስለሚጠሉ ነው። ተቀነባብረው በትምህርቱም መስክ ጸረ አማራነትን ሊያሰፍኑ የሚጥሩትም ለዚሁ ነው። የአድዋን ድል ሊያልከሰክሱና ሊደፋፍኑ መጣራቸው አፍቅሮ ኢትዮጵያን ከቶም የሚያሳይ አይደለም። እብሪት ጥጋብ አይናቸውን ጋርዶታልና ከፊታቸው ያለውን ተራራ ለማየት ተስኗቸዋል። አማራ የሚባለውን ህዝብ ኢትዮጵያ የምትባለውን ታሪካዊ ሀገር ከባህር በወጣ ጦራቸው ሲያወድሙ ይታያቸዋል። ቅዠታቸውን እርስ በርስ ተቃቅፈው ባስተናገዱ ባልገደደን ነበር። ግን ይሆንልናል ብለው ሲራወጡና አገርን ለባዕድ ሲሸጡ እግረ መንገዳቸውን ብዙ ንጹህ ህዝብን እየፈጁ ናቸው። ዝም ልንልም ሆነ ቸልታ ልናሳይ አይፈቀድም። መተከል ስንል መተሃራን አምጥተውብናል። ግባቸው ህዝብን መፍጀት ስለሆነም መቼም አይተኙልንም። ውስጥ ለውስጥ ከሱዳን ጋር ቅንብሩም ይህንኑ ያረጋግጣል። ከወያኔ ጋር ይፋ እርቅ ፈለጋውም ለዚሁ ነው። ኢትዮጵያና አገር ወዳድ ህዝቧን በጠላትነት ፈርጀዋል። ኮሎኔሉ ለአገር ሊታደግ የመጣ ሳይሆን ለቆራጣ ስልጣን ሲል አገርን ሊያጠፋ የቆረጠ ነው። ይህን እኮ ያምባገነን ገና ሳይቆይ በእንጭጩ ልናስወግደው ብለን ነበር። ግን ፈረንጁም አረቡም ሁሉም ተረባርበውና ወዳደር ምሁሮችን ኮልኩለው በጊዜው እንዳይነቀል ረዱት። ሳይውል ሳያድር ብዙ ሺህ ሰው አለቀ ፈጀ። አራት የደም የስቃይ ዓመታትን አሳልፈናል አልነበረብንም። ዛሬም ሌላ አራት የፍጅት ዓመት እንዳይመጣብን አገር ወዳድ ኃይሎች ሁሉ ተባብረው ጸረ ዘረኛ ትግል ማካሄድ አለባቸው። የሀገራችን ቁስል ሁላችንንም በጋራ ሊነዝረን ይገባል። መፍትሄውንም በጋራ መሻት አለብን እንጂ የሸንበቆ በትር ሆነን መቀጠል የለብንም። በጋራ ትግላችን ዘረኞችን ሁሉ እናስወግድ ድል ለኢትዮጵያና ለሀገር ወዳድ ህዝባ
ወደን ፍጥነሙኝ
የሐሙስ መጋቢት 15 ቀን 2014 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ በድርጅት ጥያቄ ዝርዝር ኪስ ይቀዳል። የተለምዶ አንጋገር ዝርዝር ኪስ አይቀድም ነው። ብልጥ ፈረንጅ ግን ሰይጣን የሚገኘው በዝርዝሩ ውስጥ ነው ይላል። የውል ሰነድ ከነዝርዝሩ መነበብ መመርመር አለበትም ተብሏል። ገዢዎች ለሥርዓታቸው የሚያመቻቸውን መፈክር ያነግቡና ሁለንተናዊ ሐቅ ይህ ነው ብለው ሊያሳምኑ ይጥራሉ። ወያኔ ሥልጣን እንደያዘ ሕዝብ ጦርነት ሰልችቶታል በሚል ይህን ጭቆና የሰለቸው ሕዝብ አሜን ብሎ እንዲቀበል ጣረ። በሰላም ሽፋን የተሰበከው ትግል አልባ ሆኖ መገኘት ነው። ዛሬም የሰላም አባወራዎች ሲጨምቱ እንጂ ሲታገሉ ማየት አልቻልንም። የወያኔን መፈክር ተቀብለው የሰላም አባወራንን ያሉት ቆራጥ ትግልን ከማክሸፍ ውጭ ምንም አልታገሉም። አደባባይ ወጥተው የታሰሩት ይፈቱ ብለው ሲጮሁ ሳንሰማቸው ከዱላ ይሻላል መላ ብለው ትግል አቆላሽተው ሲሞቱ መታዘብ ተገደናል። ሰላማዊ ትግልን ይዘትና አካሄድ መረዳት ተስኗቸው በዛውም ስለ ድርጅት ይዘት ሚና አወቃቀር ሳይሆን ስለ አስፈላጊነቱ ባሉታዊ ሲሞግቱን ከርመው ወያኔን ያህል አረመኔ አገዛዝ ለመታገል ሲነሱ ድርጅት ያሉት እንደ ሰነፍ ገበሬ በረት በርም አጥርም አጥቶ ለወያኔ ጥቃት ሰለባ መሆን በሰፊው ታይቷል። ህዝብን አደራጅቼ ትግል መርቼ ወይም አጅቤ ወደድል እጓዛለሁ የሚል ማንኛውም የፖለቲካ ድርጅት በቅድሚያ ጠላት ወዳጁን መለየት ጉዞ ግቡን ማወቅ ይኖርበታል። በተግባር አረመኔና ፍጅት አፍቃሪ መሆኑን ካስመሰከረ ገዢ ቡድን ጋር የሰከነና መብት ዴሞክራሲን መሰረት ያደረገ ግንኙነት ከቶም አይጠበቅም። በህቡ መደራጀትና መንቀሳቀስ የግድ ነው የሚባለውም ለዚህ ነው። ድርጅትም ስነ ስርዓትን አክብሮና አስከብሮ ውህደት ጥብቀት ኖሮት መገኘትም ይኖርበታል። በወያኔ ጊዜ ስንት ድርጅቶች ብቅ ብለው ሲቀነጠሱ ያየነውንም መርሳት የለብንም። የኢንጂነሮቹ ቡድን የሰርጎ ገብ ጥረትን የሚጠይቁ አልነበሩም። ምስጢራቸው በቀላሉ ተዘርግፎ ስለሚሰጣ ለወያኔ በጣም አመችቷል። በርካታ የህይወት ክፍያንም አስከትሏል። ወያኔም ሆነ ማንኛውም ጠላት ወይም ባዕዳን ድርጅት ሊቆጣጠሩ ወይም ሊያፈርሱ ሲነሱ በሰርጎ ገቦች መጠቀም ግዴታቸው ነው። እንኳን ተዝረክርኮ በይፋ ስብሰባ የሚያደርገውን ቀርቶ በሬን ዘጋው ያለውንም ሳይቀር ተደባልቀው ከጥቅም ውጭ ሊያደርጉት መጣራቸው አይቀርም። ለወያኔ ያደሩ የቅንጅትና ህብረት አባል መሪዎች ጥቂቶች አልነበሩም። የሙት ከተማን አድማ ከጥቅም ውጭ ያደረጉት ሁለት ምሁሮችን ያስታውሷል። ዛሬም ከነፍሰ ገዳዩ ኮሎኔልም ከሻቢያም ጋር የተነጠፉትን የባንዳ ባንዳዎች ማየት ይበቃል። ድርጅት ባሉት ውስጥ እባብና ጊንጥን ከቶ እየወጋና ሊያጠፋ ፍላጎቱን የሾለ ዘረኛ ጥርሱን አግጥቶ እያሳየ ባለበት አገር ጫታ ነው ሁሉም ሰላም ነው ብሎ በይፋ ሆቴል በይፋ ስብሰባ ጠርቶ እና አመራር መርጦ ሰይሞ አለና ማለት ትግል ሳይሆን ቅዠት ብቻ ነው። ሊያጠፉ ላቆበቀቡ ከፍተኛ እርዳታ ማድረግ ነው ቢባልም ይቻላል። በቅርቡ የዘረኛው ስርዓት ጠላት ነው የሚባል ቡድን በጎንደር ሆቴል በይፋ ስብሰባ አድርጎ በይፋ አመራር መሰየሙም አነጋጋሪ ሆኗል። ውዥንብሩ ከየት ላይ ነው? ዘረኛው አገዛዝ ጠላት ነው አይደለም? አገራችን መብት የሚከበርባት፣ ተቃዋሚ የማይሰደድባት፣ አማራውም ስንቱም የማይፈጅባት አገር ሆናለች? የምን ብዥታና በመድረክ መተሻሸት? ይህን የትግል ግምገማና ሂደት በተመለከተ የራሳችን ሰፊ ታሪክ አለን። የኢሃፓ የ50 ዓመት የትግል ተመክሮ ትልቅ ቅርስ ነው፣ በደም የተገኘ ወመዘክር። ሳምንት የታሰረውን ማንዴላ ብሎ ከመዋናበት የራስን አኩሪ ታሪክ ክዶ ከባህር ወጣን። የዛሬ ስንትና ስንት ዓመት በፊት ይደረሳል ደረሰ ብሎ ጉንጭ አልፋን ተረኩስ ከመግባት የራስን ድንቅና አኩሪ ተመክሮ መርምሮ ትምህርት መቅሰሙ የተሻለ ይሆናል። ድርጅት ይፋፋል፣ በዚያውን ፍጥነት ይከስማል። ለምን? የተወለወለ ደራጉኖቭ ወይም ክላሽን አያድነው። ኢሃፓ ብዙ ችግሮች ተከስተውበት በሂደት ቢዳከምም ህልውናውን አላስረከበም። ግምቱን ለየፈለገው እንተወውና ድርጅቱ አሁንም አለ። ከ20 ዓመታት በላይ ፍኖተ ሬዲዮን ያስተላልፋል። ደከመ ጠነከረ ሟክሩ በጠላት ተቋም ሳይቀር እንዲሁ አለ። ከሁሉም በላይ ግን ሰፊ የመራራ ትግል ተመክሮ አለው። ዘረኞችን ለ50 ዓመታት ታግሏቸዋል፣ ያውቃቸዋል። ከደጉም ከስህተቱም ብዙ መማር ይቻላል። የቅርሱ ባለቤት ደግሞ ህዝብ ራሱ ብቻ ነው። አወጥ መጠቅ ብልጥ ጮሌ ሆን ብለው የኮሎኔሉን ጫማ የሳሙትንም ያንጃ መንጋዎች መጨረሻ ይኸው ብዙ ሳይበጅ ልናየው ችለናል። ተመክሯችን ባሳየን መሰረት ገና ከጠዋቱ አፈጮልው ኮሎኔል ኢትዮጵያን ለጥፋት የሚዳርግ አውሬ ነው ብለንም አጋልጠነው ነበር። ተመክሮ አስቀድሞ አንቀቶን ነው። ስለዚህም እንማማር። መዝረክረኩ አክትሞ ወገን ለአደጋ ማጋለጡ ቆሞ ጠበቅ ያልን ንቁ ሙያተኞች ሆነን እንታገል። ሙያተኛ ታጋዮች እንሆን። ምን ማለት ነው? ከሚያውቁት ከኖሩት ጠይቀን እንማር። ወዳጅ ጠላቱን አበጥሮ ያላወቀ ትግል መጨረሻው የሚያምር አይሆንም። ድል ለኢትዮጵያ ሕዝብ አገር አድን ትግል። ኢትዮጵያ ብለው የተሰዉትን የሚታገሉትን እናክብር። አስመሳዮችና ድርባዮች ይወገዱ።
ነፍጠኛ አልከኝ እኮ ነፍጠኛ። አዎ ነኝ ነፍጠኛ፣ የዳር የድንበሬ ያገሬ ዘመዴ። ከዚያም የነፍጠኞች ልጅ ነኝ፣ ያጥንታቸው ፍላጭ የደማቸው ውጤት፣ ሞቶ ያከበሯት የኢትዮጵያ ባለቤት። በነፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ የነፍጠኞች ልጅ ነኝ። ኧረ እንኳን ከባንዶቹ አልተፈጠርኩ ያኔ፣ ሁኔታዬ ነበር ከሃዲው ወያኔ። ነፃነት የማያውቅ ሸክም ወዳድ ጌኛ፣ በገዛው ይምላል ሲነሳም ሲተኛ። እኔ ልሙት ብሎ ጭራሽ አይነሳም፣ የወራሪ ነው የወራሪን ጫማ ይሻለዋል መሳ። ነጻ ነጻ ሁና ከሚያይ ውድና ታገሩ፣ ለፋሽስቶች ግቢ ዋርድያም ሆነው ኩራትና ክብሩ። ነጻነት የማያውቅ ሸክም ወዳድ ጌኛ፣ ለባሪያ ፈንጋዎች ሲጸልይ የሚኖር ሲነሳም ሲተኛ። ያዋረደ መስሎት ይለኛል ነፍጠኛ። አዎ ነፍጠኛ ነኝ። ሸዋረ ገልገሌ የቋራው ፊት አውራሪ ወርቁ፣ ኃይለ ማርያም ማሞ፣ ጦና ዑመር ሰመተ፣ አምርረው ብለ ቢትወደድ አዳነች፣ የአጃ ካማ ኬሎ ነፍጥ ተሸክመው ተዋግተው አዋግተው ወራሪን አባረው ባያስረክቡ አገር። በየደረስንበት ውርደት ልብስ ሆነን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ። አዎ 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 ነፍጠኛ ነኝ። ሀብተ ጊዮርጊስ ደናግዴ ባልቻ አባ ነግሶ እነ አብርሃም ደግሞ ጫ በላይ ዘለቀ አሉላ አባ ነጋ እምዬ ምኒልክ ታይቱ ሁሉ ዘር አይደረሰና እጅግ ነው አብዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነፃ ባንወጣ ሁነን እንኖር ነበር። ዕቃ ማጓጓዣ አህያ እናገኛ ገንበጣም ጎባጣ። አዎ ነፍጠኛ ነኝ። በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ። አዎ ነፍጠኛ ነኝ። በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖራት ኑሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳለ አበሻው በጀርባው ላይ አዝሎ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጩኖ ያጓጉዝ ነበር። እኔ በነፍስና በንፍጥ ልዩነቱን ሳያውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሐቅ። ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናደ። አዎ ነፍጠኛ ነኝ። አዎ ነፍጠኛ ነኝ። አዎ ነፍጠኛ ነኝ።
ጌታ ይፍታህ ንጉሴ ከዮሐንስ አድማሱ። ኮከብ እንኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው። በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩሉም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀው ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አዎን ነበረ። በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የሥነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በሕፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ ዮፍታሄ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይተሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። አይዞህ የእኛ ጌታ ነገርህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋራ ማታ ከጥራ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርስያ ዘን ሰዋስው ውስጥ የዮፍታሄ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ተገረጫጨኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ፣ የውስተ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም፣ ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹሕ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ነጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ አበባ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ተዋሳሰ አፍአ ደርሰው በነሱ አማካይነት ዘልቀው በሐዋሳት ውስጥ ይስተማሉ። በቅኔም ሆነ በግጥም ውስጥ በተከላላው በኪነሱ እንደዚህ አርጎ የሚያጽፍ ተራ ተውቦ የለም። ለነክፍለ ዮሐንስ፣ ለነስነ ጊዮርጊስ፣ ለነተክሌ ዘዋሸራ፣ ለነዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓ.ም ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። በተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽህፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓ.ም ተመረጠ። ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን በአዲሱ ጉልበቴ፣ እናንተም ተምርኮ እኔም ከስደቴ። ዮፍታሄ ከስደቱ በ1933 ዓ.ም ተመለሰ። በ1935 ዓ.ም በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝደንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓ.ም ተመረጠ። ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ስላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ህሩይ ወልደ ስላሴ ሞት ተጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣሁ እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ህሩይን ቢጠይቅ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነሽ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮፍታሄ ሕመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽህፈት ቤት ይገልጠዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። የፍታይ ንጉሴ በመሰረቱ ባለቀኔና ገጣሚ ነው። ልዩ ገጣሚ ልዩ ባለቀኔ ነው። ስሱ ነው፣ ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ፣ አፍላቸው ሳይቀንስ። አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ ልጅ እስከ ማዕዜኑ የአስማንዲዮስ መሪ አያደሙ በእኔ የሳጥናኤል መሪ የቀበሮ እንግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ አሜከላ ዘሪ እጅግ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታሄ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁነት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው ርቱ የሆነ ስሜት ከሌላ ጋር በመቀናጀቱ ርቱ ወይንም ቀጥተኛ ይሆናል። ዮፍታሄም ሐዘንን ከደስታ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አድርጎ ያቀርብልናል። የዮፍታሄ አንዱ የታላቅነቱ ምስጢር ከዚህ ውስጥ ህቡዕ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሄ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሄ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥድፊያ ዘመን ነበር። ዘመኑ የአገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሄ ያሉትም የኪነት ሰዎች ስለ አገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር፣ ለብዙ ሙያም ውሏል። ዮፍታሄንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሄ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደኋላም ነበር። የሚከተለው ግጥሙ ለኢትዮጵያ የነበረውን ጽኑ መዋግደ ህሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ዘመኛ ድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች ርካብ ነገራችን ሁሉ የምቧይካብ የምቧይካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና። ዮፍታሄ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓመተ ምህረት ሐምሌ 16 ቀን ከታዩት ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሄ ንጉሴ 300 ብር ጉርሻ፣ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። የዮፍታሄን ረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራ አይሞትም በሚል ርዕስ የተጻፈውን አተታ አስፍሮ ነበር። ሟቹ አቶ ዮፍታሄ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽሕፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ተብረት ከእኩለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሠራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መሥዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሊቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሄ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሄ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓ.ም በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ህሊና በሚመስል ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለሕዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑት ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ቢሆንም እነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ሥራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጽፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምሴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ሕዝብ እንዲጠቀምባቸውና
የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንቲ ቀጦ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓ.ም እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሄ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሄ ንጉሴ በሙሉ ለማስተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንድን ድንቅ አየ ሙሴ ተከታትሎ። ዘመን እንዲህ አርጎ ስለምን ሲያስረዳ፣ ሰው እንግዳ አይሆንም ጊዜ ነው እንግዳ። ውሃ የባህሪውን ሲመጣ ሊያጠፋ፣ ውሃ ሲመጣ አይቶ እሳት ቢያንቀላፋ፣ አጥፊ እንዳያጠፋ ጠፊም እንዳይጠፋ፣ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ፣ ተወልድ ነበረ በዓመት መንታ መንታ፣ አላቢ ያለባት ጥጃዋን አክስታ፣ ቢሞትም ጥጃዋ እንቧ ስትል ገብታ፣ ያልባል በመላሾ ጠዋትና ማታ። ከላሞችም አለች ቀይ አለላ መሳይ፣ መቼ ለጌታዋ ላላቢዋ ሲሳይ፣ እሷን በመላሾ ደግሞ እያባበሉ፣ ሦስት ጊዜ አልቧታል ልብ አላት እያሉ። ወይንም ዓይኔን በዓይኔ እንዳላይ መስታወቱ ጠፍቶ፣ ዓይኔን ቆረቆረኝ በዓይኔ ጉድፍ ገብቶ፣ ዓይኔን በዓይኔ ማየት ችግር ሆነኝ ከቶ፣ ማን ነው የሚነግረኝ የዓይኔን ጉድፍ አይቶ። የዮፍታሄ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሄ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለናያ ከምሲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ፣ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባንት ይቀጡ፣ የከምሲ ጓደኛ አያባንት ይቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ። ለወንዱም ለሴቱም ለሁሉ አለበሰው፣ የኮራው ልጅ ከምሲ የተበጣጠሰው። ኮምሰራው ባንቲቀቱም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ፣ ዐይኑ ቢቁለጨለጭ ቢወድቅ ቢነሳ፣ እንኳን አምስት ብር አያገኝም ቤታ። ወዲያውም አከታትሎ የባንቲቀቱ ጎባን የሚሆነው አትቸኩልብን አያባንቲቀጡ፣ ብር ማጣታችን አልታወቀም ቁርጡ፣ ይለዋል። ዮፍታሄ ንጉሴ የተለየ እንዳረቀ መርፌ የሚወጋ አይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ድርሰቶች ውስጥ ከፈጠራቸው ባህሪያት መካከል እንዳጣ ወሮታ የሚሆን ህይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ካርትሽ ይመርና አጋፋሪ ጉደታ ነበሩ። ዮፍታሄ የተውኔትም ሆነ የግጥሙ ምጸት በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሐተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ውሃችን አለቀ። ዮፍታሄ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው። ዮፍታሄ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ። ለኢትዮጵያ የነበረው ጭንቅ ለኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓ.ም ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባ ይመልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባ እያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀኝ ጌታ ዮፍታሄ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሄ ትንሽ አማርኛ በሚል ርዕስ በ1924 ዓ.ም ተመረጠ የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።